Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። ጉዞአችን ወደፊት ይሆናል። ከጋቢና ቪኦኤ ከአሜሪካ ድምፅ ሬዲዮ ዝግጅታችን ተጀምሯል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬው ጉዞአችን የሚጀምረው ከውሃ ልማት ነው። በኢትዮጵያ የዝናብ እጥረት ባስከተለው ድርቅ የተነሳ የኢትዮጵያ መዲና ውሃ በፈረቃ ማከፋፈል ጀምራለች።
ከየካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30 ሺህ ሜትር ኪዩብ የሚሆን የቀድ ምርታችን ላይ ቀንሷል ማለት ነው ከግድቡ የምናገኘው።
የአዲስ አበባ ውሃና ፍሳሽ ባለስልጣን ቃል አቀባይ ወይዘሮ ጸገነት ተስፋይ ናቸው። ዝርዝር ዘገባ ይኖረናል።
በኦሮሚያና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ጥናት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ።
በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ሕዝብ ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ፣ በምን ያህል ደረጃ ነው የሚገመተው ይህን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል።
ዶክተር አዲሱ ገብረ እግዚአብሔር የመብት ድርጅቱ መሪ ናቸው። ኮሚሽኑ በመንግስት የተቋቋመ እንደሆነ የሚገልጹት ተቃዋሚዎች የመብት ድርጅቱ የሚያቀርበው የሚያንጸባርቀው የገዢውን ፓርቲ አቋም እንደሆነ በመጠቆም ይተቻሉ። ተጨማሪ ዘገባ አለን።
የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ታሪካዊ የሆነ ጉብኝት ለማድረግ ትላንት ወደ ኩባ አምርተው ዛሬም ባለስልጣናትን እያነጋገሩ ነው። ኩባውያን ደግሞ ኦባማንና ቤተሰቦቻቸውን በአይን ለማየት በመንገዶች ዳር ላይ ተኮልኩለዋል።
Estoy muy emocionada, sinceramente para mí es un honor.
በጣም ጓጉቻለሁ። በእውነት ፕሬዝዳንት ኦባማን እንዲህ በቅርቡ ለማየት መቻሌ ክብር ነው። ይህን የምለው ደግሞ ከልቤ በሚሰማኝ የቅንነት ስሜት ነው።
የመጨረሻው ዘገባችን ደግሞ በጀርመን ሀገር የሚኖሩ ኢትዮጵያውያንን ይመለከታል። እዚያ ተወልደው ያደጉ ልጆች የኢትዮጵያን ባህልና ቋንቋ እንዲማሩ ለማድረግ የሚጥሩ ሁለት እናቶች የጋቢና እንግዶቻችን ይሆናሉ።
ኢትዮጵያዊ ማለት አለው የራሱ ባህል አለው፣ ቋንቋ አለው፣ ሁሉ ነገር አለ። ለምን የራሳችን አንጠቀም? ይህን ደግሞ ልጆቹ ነገ ጧት ይጠይቁናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። አዲስ አበባ ውስጥ የውሃ አቅርቦት ፈረቃ መጀመሩ ተገለጸ። ፈረቃው የተጀመረው ኤልኒኖ ባስከተለው ተጽዕኖ ምክንያት እንደሆነ ነው የተነገረው። ፈረቃው ተግባራዊ የሚደረገው በተወሰኑ የከተማይቱ አካባቢዎች ላይ መሆኑን የአዲስ አበባ የውሃና ፍሳሽ ባለስልጣን አመልክቷል። ተጨማሪ ዘገባ ከዜናው ቀጥሎ ይቀርባል። በኩባ ታሪካዊ ጉብኝት እያደረጉ ያሉት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከአቻቸው ራውል ካስትሮ ጋር በሁለቱ ሀገሮች መካከል ያለው ግንኙነት እየተሻሻሉ የሚሄዱባቸው መንገዶች ላይ እየተወያዩ ነው። ጉብኝታቸውን ትናንት የጀመሩት የዩናይትድ ስቴትሱ ፕሬዚዳንትና ራውል ካስትሮ የሰብአዊ መብቶች ጥበቃን በመሳሰሉ ላይስማሙባቸው ይችላሉ በተባሉ ነጥቦች ላይም እንደሚነጋገሩ ተገልጿል። ፕሬዚዳንት ኦባማ የሶስት ቀን የኩባ ጉብኝታቸውን ሁለተኛ ቀን የጀመሩት በሀቫና አብዮት አደባባይ ተገኝተው በኩባው ጀግና ሆዜ ማርቲ ሐውልት ስር የአበባ ጉንጉን በማኖር ነው። አድማጮች፣ በዚህ ላይ ተጨማሪ ዘገባ አለን። የአልሸባብ ታጣቂዎች አንድ የመንግስቱን ወታደራዊ መደብ ዛሬ ማለዳ አጥቅተው ቢያንስ 6 ወታደሮችን መግደላቸውን የሶማሌ ባለስልጣናት አስታወቁ። በጦር ሰፈሩ ላይ ከሁለት አቅጣጫ ጥቃት ከፍተው ታጣቂዎቹ አደጋውን የጣሉት ከርዕሰ ከተማይቱ በስተደቡብ 40 ኪሎ ሜትር ርቀት ላይ በሚገኘው ላንታቡር በሚባል ስፍራ ነው። በጥቃቱ በርካታ ወታደራዊ ተሽከርካሪዎች መያዛቸውንም ባለስልጣናቱ አክለው አመልክተዋል። የቀድሞ የኮንጎ ምክትል ፕሬዝዳንት ዣን ፒየር ቤምባ በአምስት የጦር ወንጀሎችና በሰብአዊ መብት ላይ በተፈጸሙ ወንጀሎች ጥፋተኛ ናቸው ሲል ዓለም አቀፍ የወንጀል ችሎት በየነ። ቤምባ የዛሬ 14 እና 13 ዓመት እርሳቸው ይመሯቸው የነበሩ ታጣቂዎች ማዕከላዊ አፍሪካ ሪፐብሊክ ውስጥ ለፈጸሟቸው ግድያዎች፣ ሴቶችን የመድፈር አድራጎቶችና ዘረፋዎች ተጠያቂ መሆናቸውን ሶስት ዳኞች የሰየሙበት የሄጉ ችሎት አረጋግጧል። ቤምባ ይመሩት የነበረው የኮንጎ አርነት ንቅናቄ ኤምኤልሲ ያኔ ማዕከላዊ አፍሪካ ሪፐብሊክ ውስጥ ፕሬዚዳንት የነበሩት አንጄ ፌሊክስ ፓታሴ በተቃዋሚዎቻቸው ላይ ሲያካሄድ የነበረውን ጥቃት ድጋፍ ይሰጥ እንደነበር ተገልጿል። በመጨረሻም የቤኒን ጠቅላይ ሚኒስትር ሊዮኔል ዚንሱ ትናንት በተካሄደው የሀገሪቱ ፕሬዚዳንታዊ ምርጫ ነጋዴው ተፎካካሪያቸው ፓትሪስ ታሎን ባለ ድል መሆናቸውን አምነው ሽንፈታቸውን ተቀብለዋል። አድማጮች፣ ለሰዓቱ ያሉት ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ይህ ጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በኢትዮጵያ የዝናብ እጥረት ባስከተለው ድርቅ የተነሳ የሀገሪቱ መዲና ውሃ በፈረቃ ማከፋፈል ጀምራለች። ፈረቃው የሚተገበረው በተወሰኑ የከተማይቱ ክፍሎች እንደሆነ የአዲስ አበባ የውሃና ፍሳሽ ባለስልጣን አመልክቷል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
በተወሰኑ የአዲስ አበባ አካባቢዎች ውሃ በፈረቃ ብቻ ማቅረብ የግድ የሆነው ኤልኒኖ ባስከተለው ድርቅ ምክንያት የግድቦች ክምችት በመቀነሱ እንደሆነ ተጠቁሟል። በተለይም ከከተማዋ የውሃ አቅርቦት ሩብ ያህሉን የሚሸፍኑት የለገዳዲና የድሬ ግድቦች የዚህ ተጽዕኖ ተጋላጭ መሆናቸው ተጠቅሷል። የለገዳዲ ግድብ በድርቁ ምክንያት በተገቢው መንገድ ውሃ መያዝ እንዳልቻለ የአዲስ አበባ ውሃና ፍሳሽ ባለስልጣን የህዝብ ግንኙነት ኃላፊ ወይዘሮ እጸገነት ተስፋዬ ለአገር ውስጥ የመገናኛ ብዙሃን ተናግረዋል። በዚህም ምክንያት በተወሰኑ የከተማዋ አካባቢዎች የፈረቃ አሰራር መጀመሩን ይፋ አድርገዋል።
ከየካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30,000 ሜትር ኪዩብ የሚሆን የቀድ ምርታችን ላይ ቀንሷል ማለት ነው ከግድቡ የምናገኘውን። ያ ስለሆነ ከለገዳድ 24 ሰዓት የሚያገኙት ጋር በተወሰነ መልኩ ፈረቃው ቢያንስ ስቴብል ሆኖ ቋሚ ሆኖ የሚሄድበትን ሁኔታ ይፈጥራል።
የአዲስ አበባና በዙሪያው ያሉ ከተሞች ነዋሪዎች በውሃ እጥረት መማረር ከጀመሩ ወራት አስቆጥረዋል። ችግሩ ከኤልኒኖ ጋር የተያያዘ መሆኑ የተብራራው ግን ዘግየት ብሎ ነው። የውሃ እጥረቱ ላልተወሰነ ጊዜ እንደሚቀጥልም ግልጽ ሆኗል። ይህም ሆኖ ችግሩን ለማቃለል ጥረቶች እንደሚቀጥሉ ወይዘሮ ጸገነት አብራርተዋል። የውሃ አቅርቦቱ ወደ ነበረበት ሁኔታ የሚመለሰው መቼ እንደሆነ ኃላፊው አልጠቀሱም። የተጠቃሚዎች የቅርብ ጊዜ ተስፋ ምን እንደሆነ የጠየኳቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳም በአጭር ጊዜ ወደ ነበረበት እንደሚመለስ ከመናገር ተቆጥበዋል።
ዋናው ተስፋው ያለውን የውሃ ምንጭ ማስፋት ነው። ከጉድጓድ ውሃ የሚገኘውን ከተለያየ አካላት የሚገኘውን የውሃ ምንጭ ማጠናከር ነው። አንዱ እሱ ነው። ሁለተኛው የተገኘውን ውሃ በአግባቡ ማስተዳደር ነው። ለሁሉም ተጠቃሚ በአግባቡ ማዳረስ ነው። ሁለት ነገር ነው ያለው። እነኚህ ሁለቱ ከተሰሩ የተሻለ የውሃ አቅርቦት ይኖራል ብዬ ነው የምገምተው።
እናም የኤልኒኖ ተጽዕኖ መገለጫው የተለያየ፣ ጉዳቱም ዘርፈ ብዙ ሆኖ ቀጥሏል። 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከተሞችን ደግሞ እንደዚህ ለውሃ እጥረት አጋልጧል። ምን እንደሚከተል ለማወቅም ቀጣዩን የክረምት ወቅት መጠበቅ የግድ ሆኗል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንዳል ሞት ሰግቼ ስራው ተጀምሮ መብራቱ ሲጠፋ የቀበሌው ድምፅ
መብራት እኮ ነው
የማይቀር ነው። ለኔም ጥሩምባ ይነፋ ይነፋ ለሱም ጥሩምባ የማይቀር ነው። ላንቺም ጥሩምባ ይነፋ ይነፋ ላንተም ጥሩምባ ይነፋ ይነፋ ለኛም ጥሩምባ ይነፋ ይነፋ።
አይ ጥሩምባ ለወር ተሸምቶ ለሳምንት አይበቃ
የት መጥቶ
ቁርሳችንን በልተን ምሳንን በፈረቃ
ራሴ
አይቀርም ይመጣል ላታስብ ተቆላ ፈረቃ ከሰው ነው ስካን ተጣና
እኔ ላገሬ
ውንጌት አካባቢ ውሃላችሁ እንደ መጠጥውሃ
ቢያንስ በሳምንት አንዴ
ማለት በሳምንት አንዴ ነው የሚጠፋው ወይስ በሳምንት አንዴ ነው የምታገኙት?
በሳምንት አንዴ ይጠፋል።
ሌላ እናንተ አካባቢ እናንተ ሰፈር እሱ ኃይል ልበታለ?
ወደ ምንጣሩ
የት ነው እሱ?
ከየፈትልሽ ዘባብልሽ እዛ አካባቢ እንኳን ሳምንት ሙሉ ማትመጣ እዚህ ወደ ጥሩ አካባቢ ለይሳይ ነው የምትመጣ ምናምን እንደዛ ነገር ነው።
እኔ ወደ ቤተል አካባቢ ነኝ።
ቤተል አካባቢ የመጠጥ ውሃ አላችሁ እዛ አካባቢ?
አዎ አለ።
ችግር የለም። የመጠጥ ውሃ እጥረት የለም?
እጥረት ሳይሆን አንዳንዴ የመቋረጥ ነገር ይኖራል።
መቼ ከሰኞ እስከ አርብ ለምሳሌ መቼ ይቋረጣል?
ቀኑ አይታወቅም፣ ግን አንዳንዴ ቀን ይጠፋና ወደ ማታ አካባቢ ምናምን ብቅ ይላል።
በሳምንት ውስጥ ስንት ጊዜ ይጠፋል?
በሁለት ሳምንት በአንድ ሳምንት እንደዚህ ነገር አፍላክቸት ያደርጋል።
የት አካባቢ ነው የሚኖሩት?
እኔ ጎፋ።
ጎፋ አካባቢ የውሃ ችግር አለ? የመጠጥ ውሃ ችግር አለባችሁ?
አለ።
በምን ያህል ጊዜ ነው የምታገኙት የመጠጥ ውሃ?
አይ ካለፉት ሁለት ሶስት ወራት ወዲህ ትንሽ መሻሻል አለ። አሁን ለምሳሌ ትላንትና አልነበረም፣ ዛሬ የለም፣ ነገ ይኖራል። ቢያንስ ለሁለት ቀን ባለፈው ሶስት ወራቶች በፊት እስከ ሳምንት ምናምን የሚቆይበት ጊዜ ነበረ። አሁን መሻሻል አለው። አክቹዋሊ
ሽሮ ሜዳ አካባቢ ውሃ አለ። የውሃ በአግባቡ ታገኛላችሁ? በሳምንት ውስጥ
ይመጣል። በሳምንት ምናልባት ሁለት ቀን ሶስት ቀን ሊጠፋ ይችላል
እንጂ
እዛ ውጭ ግን አለ። ሰዎች ግን ሲቸገሩ ታያለሽ። ያው ጀሪካን ይዞ ሲሄዱ ታያለሽ። መንግስትን በየቦታው ትልልቅ ሮቶችን ምናምን አስቀምጦ በእነሱ እየሄዱ እዛ ተሰልፈው ሲቀዱ ትመለከቻለች በየቦታው። ያ ማለት እንግዲህ እዛ አካባቢ ችግር ያለባቸው ቦታዎች አሉ ማለት ነው።
አካባቢው ትልቁ ገበያ ነው።
የት ሀገር?
ሀረር ነው።
እናንተ አካባቢ ውሃ አለ?
ያው ይቋረጣል። በሳምንት ሐሙስ ወደ ማታ ይመጣል። ሐሙስ፣ አርብ፣ ቅዳሜ፣ እሁድ እስከ እሁድ አንቺ አንዳንዴ ይመጣል፣ አንዳንዴ አይቆይም።
አሁን በዚህ ሳምንት ከአርብ ጀምሮ እስካሁን አለ እናንተ ጋር ውሃ?
ያው ሁለት ቀን ሌሊት ላይ ነበረ፣ ከምሽቱ 9 ሰዓት 10 ሰዓት ዛሬ አልነበረም እንጂ ሁለት ቀን ነበረ። ያው ከሌሊቱ ማለት ነው። ቀን የለም፣ ሌሊት ላይ አለ።
Hello Jigjiga, hello Goday, hello Gabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
በኦሮሚያና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ጥናት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታውቆ ነበር። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር እንዳሉት ድርጅታቸው ያጣራው በሁለቱ ክልሎች ከተከሰቱ ግጭቶች ጋር የተያያዙ ጉዳዮችን ነው። ኮሚሽነሩ በመንግስት የተቋቋመ እንደሆነ የሚገልጹት ተቃዋሚዎች የመብት ድርጅቱ የሚያንጸባርቀው የገዢውን ፓርቲ አቋም እንደሆነ በመጠቆም ይተቻሉ። እስክንድር ፍሬው ተከታዩን ከአዲስ አበባ አድርሶናል።
በኦሮሚያ ክልል የተካሄደውን የተቃውሞ እንቅስቃሴና በአማራ ክልል የቅማንት ህዝብ ያነሳውን የማንነት ጥያቄ ተከትሎ የሞቱ የቆሰሉ የታሰሩትም ሰዎች ጉዳይ ማነጋገሩን ቀጥሏል። መንግስትና ተቃዋሚ ፓርቲዎችም በደረሰው ጉዳት መጠን በተጠያቂነቱም ደረጃ የተራራቀ አቋም ይዘዋል። በጉዳዩ ላይ መግለጫ ያወጡ ሪፖርቶችን ያጠናቀሩ ተቃዋሚዎችና የሰብአዊ መብት ድርጅቶች መንግስት ያልተመጣጠነ ኃይል መጠቀሙንና ተጠያቂም መሆኑን አመልክተዋል። እነዚህ መግለጫዎችና ሪፖርቶች በመንግስት በኩል ተቀባይነት ያላገኙና የተሟላ ምላሽም ያልተሰጠባቸው ናቸው። መንግስት ከዚህ አንጻር ሲጠብቅ የቆየውም የኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣውን ሪፖርት ነው። እነሆ ይህ ሪፖርት መገባደዱንና ከሁለት ሳምንታት በኋላም ለፓርላማ እንደሚቀርብ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ለሀገር ውስጥ የመገናኛ ብዙሀን ገልጸዋል።
ይህንን በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ህዝብ ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ፣ በምን ያህል ደረጃ ነው የሚገመተው ይህን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል። ሚዛናዊ ማለት የምን ማለት ነው? ህዝቡን የጠየቀውን በአንድ በኩል በሌላ በኩል ደግሞ ማን ነው ተጠያቂው? ምክንያቱም ጥሰትን ብቻ ስናወራ ጥሰት ያመጣው ማን ነው የሚለውን ነገር በሚገባ መመርመር ያስፈልጋል። በስሜት ተገፋፍተን የምንመለሰው ጥያቄ አይደለም። መሬት ላይ ወርደን ይሄንን ጥሰት የመመርመር ጥያቄ ጊዜ የሚወስድ ነገር ነው። ግን እኛ ኦልሞስት አገባደን ወደሚመለከተው አካል ሪፖርት ለማድረግ ተዘጋጅተን ያለ ነው።
የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ መሆኑን የሚገልጹት ተቃዋሚዎች ጉዳዩ እንዲጣራ የሚፈልጉትም ለዚሁ ወቅታዊ ሁኔታ ተብሎ በሚቋቋም ገለልተኛ አጣሪ ቡድን ነው። መንግስትና ኮሚሽኑ ግን ይሄንን አስተያየት አይቀበሉም። ዶክተር አዲሱ አብራሩትም ኮሚሽኑ በህገ መንግስቱ የተሰጠውን ገለልተኛነት በመጠቀም ሲንቀሳቀስ መቆየቱን ነው። በኦሮሚያና በአማራ ክልል ስለተፈጠረው ሁኔታ እውነታውን ሊያንጸባርቅ የሚችለውም በዚህ ኮሚሽን የሚወጣው ሪፖርት መሆኑን ነው የሚያምኑት።
የምናቀርበው ሪፖርት ግን እውነታ ላይ የተመሰረተ መሆን አለበት ነው። ሁሉም አይነት ሪፖርት አይቀርም። ወይ ደግሞ የሰብአዊ መብት ጥሰት አለ ብሎ አንዱ ድርጅት ስለተናገረ ስላወጃ ይሆናል። ያ ጥሰት መኖሩንና ለመኖሩን በትክክል እታች ወርዶ የማጣራት ስራ ይጠይቃል። አንዳንድ ዓለም አቀፍ የሰብአዊ መብት ተከራካሪ ነን የሚሉ ቡድኖች የሚያወጡት ሪፖርት የት ሆነው እንደሚያወጡት ሪፖርቱ ባናቅም የምርመራ ሪፖርት በተፈጥሮው እውነታን ይፈልጋል።
የኢትዮጵያ መንግስት እንደ ትክክለኛ የማጣራት ስራ የሚያየው ውቅናም የሚሰጠው ለዚህ ሪፖርት እንደሆነ ጠቁሟል። እናም ለፓርላማው ሲቀርብ የሞቱትንና የቆሰሉትን ሰዎች በተመለከተ በመንግስት በኩል የሚታመነው ቁጥር ስንት እንደሆነ ለማወቅ ያስችላል። የሚወስደው ኃላፊነት እስከምን እንደሆነ የሚያስረዳ ይሆናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እስካሁን በጉዳዩ ላይ ለሰጧቸው ማብራሪያዎችም የበለጠ ፍች እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በተያያዘ ዜና በታህሳስ ወር መጀመሪያ በኦሮሚያ ክልል ከተቀሰቀሱ ግጭቶች ጋር በተያያዘ በቁጥጥር ስር የዋሉ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በዛሬው ዕለት ፍርድ ቤት ቀርበው ተለዋጭ ቀጠሮ ተሰጥቷቸዋል። በጸጥታ ኃይሎች የተያዙት የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ፣ ምክትል ዋና ጸሐፊው አቶ ደጀኔ ጣፋና የወጣት ሊጉ ሊቀመንበር አቶ ደስታ ድንቃ መሆናቸውን መለስካቸው አማሃ ዘግቧል።
Yo vengo de Cuba con mi gozadera a recogerse con lo grande que llevo la escuela. Yo vengo de Cuba.
የምትከታተሉት የአሜሪካ ድምፅ ሬዲዮ ነው። ጋቢና ቪኦኤ ዝግጅቶቻችንን ለመከታተል በ19 ሜትር ባንድ በ15580 ኪሎ ሄርትስ እንደዚሁም ደግሞ በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የሁለት ቀናት ጉብኝት ለማድረግ ትላንት እሁድ ኩባ ገብተዋል። ለግማሽ ምዕተ ዓመት የዘለቀውን የሁለቱን ሀገራት የባላንጣ ግንኙነት ምዕራፍ ይዘጋል የተባለውን ውይይትም በዛሬው ዕለት ከኩባ መሪዎች ጋር በማድረግ ላይ ናቸው። የቪኦኤው ዘጋቢያችን ሪቻርድ ግሪን ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።
ከዘጠና ዓመታት በኋላ ኩባን የጎበኙ የመጀመሪያው አሜሪካዊ መሪ ሆነዋል ፕሬዚዳንት ባራክ ኦባማ። የቀዝቃዛው ጦርነት ዓመታትን ጨምሮ ከግማሽ ምዕተ ዓመት በላይ ሆድና ጀርባ ሆነው የቆዩት የሁለቱን ሀገሮች የውጭ ግንኙነት ፖሊሲ የሚያድስ ውይይት በዛሬው ዕለት ሲካሄድ ውሏል። ፕሬዚዳንት ኦባማ ከኩባው አቻቸው ራውል ካስትሮ ጋር የሁለቱን ሀገሮች ግንኙነትና የሰብአዊ መብት ይዞታ በማሻሻል ዙሪያ ይነጋገራሉ ተብሎም ይጠበቃል። እነዚህ ውይይቶች በኩባና ዩናይትድ ስቴትስ መካከል ከ50 አመታት በላይ የዘለቀው የሻከረ ግንኙነት እንደገና እንዲሻሻል በር ይከፍታሉ ተብሎላቸዋል። ፕሬዚዳንት ባራክ ኦባማ ወደ ኩባ ያመሩት ቤተሰቦቻቸውን፣ የህዝብ ተወካዮቻቸውን፣ የፖለቲካ ፓርቲ ከፍተኛ ባለስልጣናትንና ኩባዊ አሜሪካዊ የንግድ ድርጅት መሪዎችን ያካተተ ቡድን ይዘው ነው። ኩባ ላይ የሚያደርጓቸው ውይይቶች በውጭ ግንኙነት፣ በንግድ ግንኙነቶችና በሰብአዊ መብቶች ጉዳዮች ላይ አተኩረው ነገ ይቀጥላል። ዛሬ በነበረውና እየተካሄደ ባለው ውይይት ፕሬዝዳንት ኦባማ የመሰብሰብና የመናገር ነጻነት እንዲሁም ለኩባ ህዝብ ኢንተርኔት የማድረስ ጉዳይ ላይ ከራውል ካስትሮ ጋር የሚወያዩባቸው ተጨማሪ ነጥቦች ናቸው ተብሏል። ፕሬዝዳንት ባራክ ኦባማ እሁድ ከሰዓት በኋላ የሉካን ቡድኑንና ቤተሰቦቻቸውን ይዘው ከዘጠና ዓመት በኋላ ኩባን የጎበኙ ፕሬዝዳንት ቢሆኑም የኩባው ፕሬዝዳንት ራውል ካስትሮ ግን ኤርፎርስ ዋን ያረፈበት ጆሴ ማርቲ አየር ማረፊያ ተገኝተው አልተቀበሏቸውም። በምትካቸው አቀባበል ያደረጉላቸው የውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎስ ከአነስተኛ የኩባ ልዑካን ቡድን ጋር በመሆን ነው። ፕሬዚዳንት ኦባማ ካረፉም በኋላ በቀጥታ ወደ ሆቴል አምርተው ከአሜሪካ ኤምባሲ ሰራተኞችና ከቤተሰቦቻቸው ጋር ተገናኝተው ተወያይተዋል። ስለ ኩባ ጉብኝታቸው በተናገሩም ጊዜ
For the first time ever Air Force One has landed in Cuba and this is our very first stop. So
Air Force 1 በኩባ አየር ጣቢያ ለመጀመሪያ ጊዜ አርፋለች። የዚህ ታሪካዊ ጉብኝት ዋናው እርምጃ ከኩባ ህዝብ ጋር በቀጥታ ለመወያየትና የንግድ ስምምነቶችን ለማድረግ እንዲሁም በሁለቱ ህዝቦች መካከል አዲስ ግንኙነት ለመገንባት ታሪካዊ እድል መፍጠሩ ነው። ለኔ ደግሞ ላለኝ ራዕይ ለመጪው ጊዜ ውጥን የማዘጋጅበት ጊዜ ነው። የቀድሞውን ጊዜ ሁኔታዎች ለወደፊቱ በብሩህ ተስፋ የሚለውጥ እድል ይሆናል።
ከዚያም ጥንታዊቷን ሃቫና በእግራቸው በመዘዋወር ጎብኝተዋል። ኦባማ በእግራቸው ሲዘዋወሩ የተመለከቱ ሄለና ቫንኩዚ የተባሉ አንዲት አዛውንት ፕሬዝዳንቱን በቅርበት በአይናቸው መመልከታቸው እንዳስደሰታቸው ተናግረዋል።
Estoy muy emocionada, sinceramente para mí es un honor.
በጣም ጓጉቻለሁ። በእውነት ፕሬዝዳንት ኦባማን እንዲህ በቅርቡ ለማየት መቻሌ ክብር ነው። ይህን የምለው ደግሞ ከልቤ በሚሰማኝ የቅንነት ስሜት ነው።
ፕሬዝዳንት ኦባማ በቀሪ የቆይታ ጊዜያቸው ከሲቪል ማህበረሰብ አባላትና ከሰብአዊ መብት ተሟጋቾች ጋር ይወያያሉ፣ ለኩባ ህዝብም ንግግር ያደርጋሉ ተብሎ ይጠበቃል። የኩባውን ጉብኝት ካጠናቀቁም በኋላ ማክሰኞ ወደ አርጀንቲና እንደሚጓዙ ተነግሯል።
ሲሆንን ለዘገባው እናመሰግናለን። በማስከተል ደግሞ በጀርመን ሀገር ተወልደው ያደጉ ትውልደ ኢትዮጵያውያንን የኢትዮጵያን ታሪክና ባህል እንደዚሁም ቋንቋ በማስተማር ላይ የሚገኙ ሁለት ኢትዮጵያውያን እናቶችና አዳጊዎችን ይዘናል። በተለይም በሚኖሩበት በፍራንክፈርት ከተማ እነዚህ እናቶች ይህንን የመማሪያ ቦታ ከማዘጋጀት ጀምሮ ሕፃናቱን በሳምንት አንድ ቀን ማስተማር ከጀመሩ 5 ዓመታትን አስቆጥረዋል። መስታወት አረጋው በስልክ አነጋግራቸዋለች።
ከራሳቸው ልጆች አልፈው የኢትዮጵያን ቋንቋ፣ ባህልና ታሪክ ለሌሎች ኢትዮጵያዊ ጀርመናዊ ልጆች ለ5 ዓመታት በማስተማር ላይ ይገኛሉ። የረጅም ዓመት ጓደኛሞችም ናቸው። ማህሌት ደስታና ሶፊያ ረሻድ ይባላሉ። ለማስተማር ምን አነሳሳቸው? ጅማሬያቸውስ ምን ይመስል ነበር? ማህሌት ትጀምራለች።
የመጀመሪያ የጀመርነው በ8 ልጆች እዚህ ሀገር ልጆች እንደ ክራብል ግሩፕ ይባላል። ህጻናት ተሰብስበው ከልጅነታቸው ከኩዮቻቸው ጋር እየተጫወቱ ያድጋሉ። የተወሰነ አመት ጀርመኖች እንደዚህ ያደርጋሉ። እኛ ደግሞ ለምን በራሳችን ልጆች በራሳቸው ባህል ቋንቋ እየተናገሩ የራሳቸውን ባህል ይዘው በራስ መተማመናቸውን እያዳበሩ ለምን አያድጉ ብለን ቸርች ማስተማሪያ ቦታ ጠይቀን ማለት ነው ክፍል ካቶሊክ ቸርች በነጻ እንድናገለግል እንደዚህ ልጆችን በነጻ የሀገራቸውን ቋንቋና ባህል ይዘው እንዲያድጉ ፈቀዱልን ማለት ነው።
በሳምንት ምን ያህል ቀን ነው?
በሳምንት አንድ ቀን ለአንድ ሰዓት ተኩል ነው የጀመርነው። ተክቶ የሚመጣ ሰው በጣም ብዙ አልነበረም። አሁን አካባቢ ቀይረን አሁን የሚኖርበት አካባቢ ደግሞ 10 ልጅ ነው የምንችለው፣ ግን 12 ልጅ መዘገብ ምክንያት ብዙ ሰው ይመጣል።
ከስንት አመት ያሉ ልጆች ናቸው?
ልጆች ስንጀምር የነበረው ከ3 እስከ 8 አመት ነበር ስንጀምር። አሁን ግን ብዙ ልጆች ላይ ብዙ መስራት ስላለብን ብለን ከትምህርት የጀመሩ ልጆች እስከ አራተኛ ክፍል ያሉ ልጆች እናስተምራለን። የትምህርቱ አሰጣጥ ምናችን ነው? የፊደልና የቁጥር ቆጠራ፣ የልጅነት ጨዋታዎችን፣ የአማርኛ ቋንቋ መዝሙሮችን ነው የምናስተምራቸው ልጆቹ። ትልልቆቹ ደግሞ አሁን ለምሳሌ መጽሐፍ ያነባሉ። ታሪክ አሁን ለምሳሌ ስለ ሉሲ፣ ስለ ምሩ ጽፍጠር መጽሐፍ አለን ማለት ነው። ኢትዮጵያ ነገር ኢትዮጵያ ታሪክ ያለበትን ማለት ነው። ስለ ኢትዮጵያን በዛው እንዲያውቁ ልጆቹ አማርኛ እንዲያወሩ ባህላቸውን እንዲያውቁ በራስ መተማመናቸው በራሳቸው ነገር ያላቸውን ነገር እንዲያበረታቱ ለነሱ በግጥም መልክ እኛ ትንሽ ግጥም ሞክራለን፣ በጽሁፍ መልክ እኛ ልጆቻችን ላይ አድርገን ያመጣልን ፍሬ ሌላውም እንዲያይ። እንደገና ደግሞ ኢትዮጵያዊ ማለት አለው የራስ ባህል አለው፣ ቋንቋ አለው፣ ሁሉ ነገር አለን። ለምን የራሳችን አንጠቀምም? ይሄን ደግሞ ልጆቹ ነገ ጧት ይጠይቁናል። ያንን መልስ ቤተሰብ ከአሁኑ ማወቅ አለበት፣ ከአሁኑ መስራት አለበት። ካልሰራ ደግሞ አያገኝም።
የሁለቱን እናቶች የኢትዮጵያን ታሪክ ባህልና ቋንቋ እየተማሩ ልጆቻቸውን አናግሬ ነበር።
ሀሎ
ሀሎ፣ ዲቦራ እንደምን አለሽ?
ደህና ነኝ።
ስንት አመትሽ ነው?
10 አመቴ ነው።
አማርኛ ትችያለሽ?
አዎ እችላለሁ።
ደግሞ ሰማሁኝ መጽሐፍም ትችያለሽ ማንበብም ትችያለሽ አይደለም?
አዎ እችላለሁ።
አማርኛ በማወቅሽ ምን ይሰማሻል?
ደስተኛ ነኝ።
የኢትዮጵያ ታሪክ ምን ታውቂያለሽ?
ሉሲ።
ሉሲን ታውቂያታለሽ? ሉሲ ምንድን ናት? ማን ናት? አሁን እኔ አላቃትም ብልሽ እንዴት ታስረጅኛለሽ?
ሉሲ አንድ አጽ ናት። ከ3.2 ሚሊዮን አመት ታት በላይ ናት እና አንድ ወጣት ሴት ነበረች እና ኢትዮጵያ ውስጥ ነው የተገኘችው እና ዶናልድ ጆን ጃንሰን ነው ያገኛት።
በጣም ጎበዝ ነሽ። ማን ልበል?
ቤኒ ኢዮብ።
እንዴት ነህ ቤኒ?
ደህና ነኝ። አንቺስ እንዴት ነሽ?
ደህና ነኝ፣ ደህና ነኝ። አማርኛ ትችላለህ እንደነ ዲቦራ?
አዎ።
ታነባለህ? ትጽፋለህ?
አዎ። ግን ብዙ አላነብም።
እሺ፣ ማን አስተማረ?
እናቴ።
ሁለተኛዋ እናት ሶፊያ ረሻድ ትባላለች። ትውልደ ኢትዮጵያውያኑን በማስተማር ያላትን ድርሻና ልጆቹን ለማስተማር ምን እንዳነሳሳት ስትገልጽልኝ፣
ግሩፕ ሀ፣ ግሩፕ ለ እና ግሩፕ መ ብለናቸዋል። ግሩፕ ሀ ማለት ትልልቆቹ ናቸው እና አሁን እነሱን ቁጭ ብሎ ማስጻፍ ይቻላል። ፊደል ማስቆጠርና ማስተማር ስለሚቻል እነሱን ለየት አድርጌ እኔ እነሱን እሰራለሁኝ። ሁለተኛው ግሩፕ ደግሞ በመሀከል እድሜ ላይ ያሉ ነው። እነሱን ከፊደል ቆጠራ ውጪ ብዙ ልትሰሪባቸው አትችም። 15-20 ደቂቃ ሙሉ ካሰራሻቸው ከዛ በኋላ የመሰልቸት ነገር ስላላቸው፣ ከዛ ደግሞ ሌሎቹ ትንንሾች ደግሞ ልጆች አሉ። አንደኛዋ ወላጅ ጓደኛችን አለች፣ እሷ እንዲህ እነሱን እያጫወተች ማለት ሶስቱን ግሩፕ በዛ መልክ ነው። ይችን አንድ ሰዓት ተኩል ተከፋፍለን የምንሰራው ማለት ነው። መጨረሻ ላይ አንድ ላይ ሁሉንም ይዘን ደግሞ እኛ በልጅነታችን እየተጫወትንበት እየሰማ ነው ያደግነውን ጨዋታ እዚህ አምጥተን ከልጆቹ ጋር እንጫወትባቸዋለን ማለት ነው። ልጆቻችን ነገ የት ጋር እንደሚሄዱ ወዴት እንደሚደርሱ አናውቅም እና የትኛውን ቦታ ላይ ቢሆኑ ፕራውድ ሆነው ማንነታቸውን ማሳወቅ የሚችሉበት ያንን ማንነታቸውን መግለጽ የሚችሉት ሙሉ ለሙሉ በድፍረት ራሳቸውን ሲያውቁ ነው። አሁን የጀርመን ሞዴል የነበረች ሳራ ኑሮ፣ አሁን እሷ የሆነ ጥያቄ ላይ ኢንተርቪው ስትደረግ ቋንቋ በአማርኛ ትናገር ያለች ብላ አልናገርም አለች። አማርኛ አትችልም፣ እዚህ ተወልዳ እዚህ ያደገች ልጅ ናት፣ እናቴ አላስተማረችኝም ብላ ስትመልስ እኔ ውስጤ በጣም የሆነ ነገር ነው የተሰማኝ። ምክንያቱም ይሄ ነገር የእናት ስራ ነው ማለት ነው። እናት ለልጇ መስጠት ያለባት ነገር ነው እና ስለዚህ እኛ እናቶች እዚህ ነገር ላይ በሆነ መልኩ ልጆቻችን ላይ መስራት አለብን በሚል የሆነ ነገር ውስጤ ላይ አደረ ማለት ነው።
ደመቀች ደመቀች ስሃኗን ለእኛ ማለት
ስሜን ልንገራችሁ፣ ስሜን ልንገራችሁ፣ ስሜ ማነው?
ጋምቢና ቢኦኤ
በዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው መስታወት አራጋውና
እኔም ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበሩት ዳን ብራውን እና ሞክቢል የበሮ ናቸው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
This program has come to you from the Voice of America, Washington.